ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 4 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሐምሌ 4 ቀን 951 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? ቅድሚያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተመሰረተበትን 50ኛ ዓመት አስመልክቶ ድርጅቱ ያወጣውን መግለጫ እናሰማለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ በማከታተልም ሌሎች ወቅታዊ ዝግጅቶችን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
አማሮ ልዩ ወረዳ በሰኒወር የጠባቡ ኦህዴድ ታጣቂዎች በከፈቱት ተኩስ 6 አርሶ አደሮች እንደተገደሉ ተነገረ። ከምዕራብ ጉጂ አማሮ ልዩ ወረዳ ወደሚገኙ ቀበሌዎች ይገባሉ የተባሉት የኦህዴድ ታጣቂዎች በተደጋጋሚ በአርሶ አደሮች ላይ ተኩስ በመክፈት ግድያና ዝርፊያ እንደሚፈጽሙ የአካባቢው ነዋሪዎች ገልጸዋል። ሰሞኑን በዶርባድ ቀበሌ የአካባቢው ነዋሪዎች የኦነግ ታጣቂዎች በማለት የሚጠሯቸው ጸረ ሕዝቦቹ በአርሶ አደሮች ላይ በደፈጣ በወሰዱት ተኩስ የተገደሉን አንድ አርሶ አደር ጨምሮ በአጠቃላይ በሰኒወር 6 አርሶ አደሮች ሲገደሉ 3 ደግሞ የአካል ጉዳት ደርሶባቸዋል። በግጭቱ መነሻ ምክንያት ላማሮ ልዩ ወረዳ አጎራባች የሆነው የወዲድ ጠባብ ተስፋች ኃይል በሚያነሱት የወሰን ይገባኛል ጥያቄ በተደጋጋሚ እየወሰዱት የሚገኙ የድንበር ማስተፋት እርምጃ ሲሆን ከጉጂ ኦሮሞ በሚመጡ ታጣቂዎች ባሳለፍነው ወር ከ100 በላይ ከብቶች ሲዘረፉ በብርሃን ኃይል የሚሰሩ 14 የኔትወርክ ማማዎች ማውደምና መዝረፋቸው የጥቃቱ ሰለባዎች ገልጸዋል። በአሰሳ ዞን ሸርቆሌ ወረዳ በተፈጠረ ያገዛዙ ብሔር ተኮር ጭፍጨፋ መፈጸሙንና በዚህም ጉዳት መድረሱን ተነግሯል። በጥቃቱ የህይወታቸውን ያጡ አምባ ደሱ የተባለ የ40 ዓመት ጎልማሳ፣ መዲና ሁሴን የተባለች የ30 ዓመት ወጣት እንዲሁም ጊላል አህመድ የተባለ የ5 ዓመት ህፃን የሚገኙበት ሲሆን መዲናና ጊላል እናትና ልጅ መሆናቸው ታውቋል። ማሾችንም ሆነ ቁስለኞችን ወደ ቤተሰብና ወደ ከፍተኛ የህክምና ተቋማት ማድረስ ያልተቻለ ሲሆን ከምሽቱ 12 ሰዓት ላይ ስርዓተ ቀብራቸው ተፈጽመዋል። የወረዳው አመራር ለማሾችም ሆነ ለተጎጂዎቹ ምንም አይነት ድጋፍ አለማድረጉን የተገለጸ ሲሆን በንጹሃን ሞት የወረዳው ካድሬዎች እጅ እንዳለበትም ተነግሯል። አሁንም በወረዳው ውስጥ ያሉት አማራዎች በአገዛዙ ዘርና ብሔርን መሰረት ያደረገ ጥቃት ምክንያት በስጋት እየኖሩ ስለመሆናቸውም ተመላክቷል። ለአሰሳ ከተማ ማህበረሰብ ላይ አገዛዝ ያገዛዙ የእንቅስቃሴ ገደብ መጣሉና ፈረዝባዊ እንቅስቃሴው ተጠናክሮ ቀጥሏል። በተለያዩ የሀገራችን አካባቢዎች እየተሰራበት እንዳለው ወቅታዊ የጸጥታ ችግር በሚል ያገዛዙ አፋኝ ምክንያት የከተማው ኗሪ ተንቀሳቅሶ የመስራት ስራ ሰርቶ የመብላት መብቱን ተገድቧል። በዚሁ መሰረት የእንቅስቃሴ ሰዓት ገደቡ ከተገለጸበት ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ሆቴሎች፣ ሱቆች፣ ማናቸውም የንግድ ተቋማት አገልግሎት መስጠት የማይቻል መሆኑን በመግለጽ ከገዳይ ቡድን በስተቀር ሁሉም እጅ እግሩን ታስሮ ሞቱን በመጠባበቅ ላይ እንደሚገኝ በመሬት ኗሪዎቹ ይገልጻሉ። የተስፋፊውና ጠባቡ ኦዴት ኦነግ አገዛዝ ኮሎኔል አብይ በአዲስ አበባ ዛሬ ደግሞ ድምፅ አልባ ወረራን አጠናክሮ ቀጥሎበታል። በኦነግ የሚመራው የኦሮሞ አቃቢ ህግ ከራሱ አካባቢዎች በአዲስ አበባም ሆነ በሌሎች አካባቢዎች የወረደው ጽፈት ቤት በመክፈት በወራሪ አገሪቱን የማፈራረስ ሴራውን ተግባራዊ እያደረገ ነው የሚገኘው። ይህ ሁሉ እየሆነ ያለው በኦነጓ ከንቲባ ነኝ ባይ አዳነች አቤቤ አቀናባሪነት እንደሆነ ተነግሯል። ይህን ይፋዊ የግንጠራ እንቅስቃሴ ያዩ አካላት በበኩላቸው አዲስ አበባ በዘመኗ አንድ እንደ ኦነጓ አዳነች አቤቤ ያለ የተበላሸ አገዛዝ ገጥሟት አያውቅም፣ የኦነጓ ጉዞ በፍጹም በዘረኝነት እየታወረ ነው ሲሉም ጠቁመዋል። በባህር ዳር ዘንዘልማ ቀበሌ በቅጥረኞች ከ4500 በላይ ቤቶች በዚህ ክረምት ፈርሰው ነዋሪዎቹ ሜዳ ላይ መውደቃቸው ተነግሯል። ባህር ዳር ከተማ ዘንዘልማ ቀበሌ ከግንቦት 5 2014 ዓ.ም ጀምሮ እስካሁን ድረስ ቤቶች እየፈረሱ መሆናቸው ተገልጿል። ምክንያቱ ባልታወቀ ሁኔታ እስካሁን ድረስ ከ4500 በላይ ቤቶች መፍረሳቸውን ተጎጂዎች ገልጸዋል። አክለውም ነዋሪዎቹ ከነቤተሰቦቻቸው ሜዳ ላይ እንደወደቁና አሁን ላይ ለከፋ ችግር እንደተዳረጉ አስረድተዋል። ነዋሪዎቹ አሁን ላይ ክረምት እንደመሆኑ መጠን ብርድ፣ ዝናብና ፀሐይ እየተፈራረቀብን እስከ ቤተሰቦቻችን በህመምና በረሃብ እየተሰቃየን እንገኛለን ሲሉም ተናግረዋል። ተጎጂዎቹ አገዛዙን ፍትህ በሌለበት ፍትህ በተደጋጋሚ ቢጠይቁም እስካሁን ድረስ መልስ ያላገኙ መሆኑንም እና በአሁኑ ሰዓት መጠለያ በማጣታቸው ቤተሰቦቻቸውን ማስተዳደር ባለመቻላቸው ምክንያት ለጎዳና ህይወት እንደተዳረጉም አረጋግጠናል። ጨፍጫፊው ያማረው በአዲን ብልጽግና በወለጋ በአማሮች ላይ የተፈጸመውን አሰቃቂ ጭፍጨፋ ከኦዴድ ጋር ተባብሮ መሸፋፈኑ አላንስ ብሎ በባህር ዳር ህዝብ ላይ የሰብአዊ ጭካኔያዊ ድርጊት በክረምት መፈጸሙ ለጸረ ህዝብነቱ ማሳያ ሆኗል በማለት ተጎጂዎቹ በመሬት ይናገራሉ። በምስራቅ ጎጃም ዞን ባሶ ሊበን ወረዳ ኮርክ ቀበሌ ሰላማዊ ወጣቶች በወዳደር ኃይሎች ታስረዋል። እነዚህ ወጣቶች ዘረኝነትን እና ጠባብነትን በጽኑ የሚታገሉ ሲሆኑ ያለ ምክንያት ከመኖሪያ ቤታቸው በአገዛዙ ትዕዛዝ ተወስደው ታስረዋል። ወጣቶችን እንዲታሰሩ ያደረገው በተደጋጋሚ ለጠባቡ ለወዴት ኦነግ የቡድን መሳሪያ አሳልፎ በመስጠት የሚታወቀው አቶ ትሳሴ መኩሬውና የቀበሌ አመራሮች መሆናቸው ታውቋል። በአገዛዙ ከታሰሩት ወጣቶች መካከል ደመቀ ፍቃዱ፣ ደግሰው ይልማ፣ አስር አለቃ በለጠ አዳሙ፣ ጌታነህ ሀብታሙ ሲሆኑ የአካባቢው ወጣቶች ያገዛዙን አፈና በማውገዝ የታሰሩት ወጣቶች በአስቸኳይ እንዲለቀቁ አሳስበዋል። በታሪካዊቷ ጎንደር ከተማ ላይ የንጹህ ውሃ መጠጥና የመብራት አቅርቦት እንዳታገኝ በአገዛዙ እየተጨቆነች ትገኛለች። በጎንደር ውሃ ለማግኘት ቢያንስ ከ10 እስከ 14 ቀን መጠበቅ ግድ ነው ያሉት ነዋሪዎቹ መብራት በቀን ቢያንስ ከ4 ጊዜ በላይ ይጠፋል፣ ዝናብ ባለ ሰዓት ከነጨራሹ አይታሰብም ሲሉ አክለዋል። የከተማው ኗሪ እንደገለጸው ይህ የውሃና የመብራት ችግር ያንድ ሰሞን ብቻ ችግር አይደለም፣ በተለይ ከአራት አመት ወዲህ ችግር ውስጥ ነን ሲል ገልጿል። የጎንደር ህዝብ በውሃና በመብራት መቆራረጥ ምክንያት ሁሉም ምሬት ላይ ነው። በእርግጥ አንዳንድ ሰፈሮች፣ ቀበሌዎች መብራትም ሆነ ውሃ በተወሰነ መንገድ ሊኖር ይችላል። በአብዛኛው ግን እነዚህ ችግሮች ከአመት እስከ አመት ያልተቀረፉ ሆነው ቀጥለዋል ሲሉም አክለዋል። በሸዋ ክፍለ ሀገር የፋሲል ቀጠና በሸዋሮቢት የፍራስታና ግደም አካባቢ በአሸባሪው ኦነግ ቤቶችና ንብረቶች እየተቃጠሉ መሆኑን የአካባቢው ነዋሪዎች ገልጸዋል። ይህን ተከትሎ የይፋት ህዝብ የድረሱልኝ ጥሪ ቢያስተላልፍም መረጃው እስከተጠናቀረበት ሰዓት ድረስ ምንም አይነት አካል አለመግባቱን ጠቁመዋል። የአማራን ህዝብ አንገት ለማስደፋት አገዛዙ ከሰሞኑ በይፋት ቀጠና በአማራ ፋኖ ኮማንድ ፖስት አውጆ ህዝቡን ድጋሚ በኦነግ እያስወረረ መሆኑን የሚታወቅ ነው። የኦዴድ ኦነግ ሰራዊት በአጣየ አካባቢ ከፍተኛ ተኩስ መክፈት ተነገረ። ኦነግ በሸዋ አጣየ ከተማ ልዩ ቦታዋ በምትባል አካባቢ ዛሬ ጠዋት ጀምሮ ከፍተኛ የተኩስ ድብደባ እያደረገ መሆኑ ተሰምቷል። በአሁኑ ሰዓት በቄ በምትባል አካባቢ የአማራ ልዩ ኃይል ከኦነግ ጋር የተኩስ ልውውጥ እያደረገ ሲሆን በተኩስ ልውውጡም ቁጥራቸው ያልታወቀ ሰዎች መቁሰላቸውን አረጋግጠናል። ኦሮሞ አክራሪ የግንጠላ ኃይል አቀንቃኝ ጀዋር መሐመድ በሚያስተዳድረው ሚዲያ በኩል በሚተሰከሱ ጸረ ህዝባዊ ጦርነቶች ምክንያት በአሁኑ ሰዓት ኦነግ ከፍተኛ የሆነ ኃይል በመያዝ ወደ ጣዬ እያመራ መሆኑን ሰማው ተችሏል። ለዕለቱ የነበሩን ዜናዎች እነኚህን ይመስላሉ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ተስፋዬ ሞ ተብኝ ተስፋዬን አያለሁ ተስፋዬ ሞ ተብኝ ተስፋዬን አያለሁ ተስፋ መቁረጥ አላውቅም እቋቋመዋለሁ ተስፋ መቁረጥ አላውቅም እቋቋመዋለሁ ልታሳድግ ነበር ውነት በጀርባዋ ልታሳድግ ነበር ውነት በጀርባዋ አሳዳጊ ሆነች ሐሰት በጊዜው አሳዳጊ ሆነች ሐሰት በጊዜው ተስፋዬን 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 ጥለውት በአደባባይ ላይ ሲፈራረቅበት ብርድና ፀሐይ ለጠላት ደስታን ለወዳጅ ዋይ ዋይ ለጠላት ደስታን ለወዳጅ ዋይ ዋይ መሮት ተሰደደን ተስፋውን ሳያይ 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 ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋ መቁረጥ አላውቅ እንቋቋመዋለሁ ተስፋ መቁረጥ አላውቅ እንቋቋመዋለሁ የተስፋዬን ነገርን እንዴት ሆናለሁ የተስፋዬን ነገርን እንዴት ሆናለሁ አልፎ ጥላኝ ሆኖ ተጠልዬዋለሁ አልፎ ጥላ ሆኖ ተጠልዬዋለሁ ተስፋዬን 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 ተስፋዬን
ኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የተሰጠ መግለጫ ሚያዝያ 2 ቀን 2014 ዓ.ም ተመረጠ 50 የትግል አመታት የሀፓ ከተመሰረተ እነሆ 50 አመት ሞላው 50 የህዝባዊ ዴሞክራሲያዊ ስርዓትን እውን የማድረግ የትግል አመታት የሀገር መሪ በደም ሀረግ ብቻ ይሰየም በነበረበት በንጉሱ ዘመን የተወለደ የመጀመሪያው ኢትዮጵያዊ የፖለቲካ ድርጅትም ነው በህቡ ለመንቀሳቀስ የኢትዮጵያ ህዝብ አንድነት ድርጅት ኢህአድ በሚል የትግል እንቅስቃሴውን ቀንዲል የለኮሰውና ከሶስት ዓመት በኋላ ኢህአፓ የሚለውን ስም ተላብሶ የወጣው ድርጅት የተመሰረተው ከመጋቢት 24 እስከ ሚያዝያ 2 ቀን 1964 ዓመተ ምህረት በጀርመን አገር በርሊን ከተማ በተካሄደ መስራች ጉባኤ ነበር። ምንም አይነት የፖለቲካ ፓርቲ ባልነበረበትና በማይፈቀድበት በስዩም እግዚአብሔር ንጉሳዊ አገዛዝ ወቅት ሰፊ ህዝብ ከተደራጀና ቆርጦ ከተጋለ ያሰበው ዓላማ ላይ ይደርሳል የሚለውን ጽኑ እምነት ይዞ አደረጀ። የህዝብ መብት ጥያቄዎች ጎልተው ወጥተው አደባባይ እንዲጠዩ አደረገ። ላመጽ ከሰከሰ አባላቱና ደጋፊዎቹ እየታሰሩም እና እየተገደሉም ከፍተኛ መስዋዕትነትን ቢከፍሉም ህዝባዊ ትግሉ ይበልጥ እየፈረጠመ ቀጠለ። የህዝብ ሶት አይሎ ሰራተኛው፣ መምህሩ፣ ተማሪው፣ ጭቆን ወታደርና ዝቅተኛ ማዕረግ መኮንኖች፣ ሴቱ፣ ወንዱ፣ ወጣቱ፣ አዛውንቱ ሆብሎ አመጸ። የ66 አብዮት አስገመገመ። በሶቱ የታመቀው ህዝብ አደባባይ ወጣ። ሞገዱም ለዘመናት የቆየውን ንጉሳዊ አገዛዝ ላይመለስ አሰናበተው። ይሁሉ ሲሆን የአባ ገና ጨቅላ ብርታትን ለማግኘት እየሰራ ነው የነበረው። ያም ሆኖ በወቅቱ ኔታና በወቅቱ በሚጠይቀው መስዋዕትነትና ቆራጥነት የተሳሉ አባላቱ አማካኝነት ኢህአፓ በጊዜያዊ ህዝባዊ መንግስት ይቋቋም ጥያቄ ህዝብን አንቀሳቅሶ ወታደራዊ ድርጉም ባጋለጠውና በተገዳደረው ጊዜ ቀይ ሽብር በአደባባይ ታወጀበት። ወጣት፣ ጎልማሳ፣ ሴት፣ ወንድ እጅግ በርካታ ኢህአፓ አባላት ለህዝብ የስልጣን ባለቤትነት ሲሉ በቀይ ሽብሩ ተመተሩ። በየእስር ቤቱ ቁጥራቸው ቀላል ያልሆነ አባላቱ በስየል ተጠበሱ። የትግሉ ነው ህይወቴ እየዘመሩ ህዝብ ያቸንፋል እያሉ መስዋዕት የሆኑትም ህልቆ መሳፍርት ናቸው። ባሳለፍነው የ50 ዓመት የትግል ጉዞ እጅግ በጣም ከባድ መስዋዕትነትን የተከፈለበት ወቅት አንዱ ይህ በመሆኑ በወቅቱ ለዓላማቸው ውድ ህይወታቸውን የሰጡትንም ሆነ አካላቸውን ያጡትን ውድ አባላትን ዘክራቸዋለን። ሌላው ኢህአፓ ገና ሲመሰረት ህዝብን የስልጣኑ ባለቤት ለማድረግ ማንኛውንም አይነት የትግል ዘዴን መጠቀም የሚለውን መርህ ባስቀመጠው መሰረት የኢህአፓን ሰራዊት ኢህአሰን አቋቁሞና አደራጅቶ የከፈለ መስዋዕትነትም 50ኛውን ዓመት ስናስብ የምንዘክረው ነው። ኢህአፓ በገጠርም የህዝብ እኩልነትን፣ የፍትህ ተግባራዊነትን፣ የሴቶች ነጻነትንና የጾታ እኩልነትን አስተምሯል። በዚህም አደራጅቶ አስታግሏል። 50 ዓመቱን ስንዘክር በትግል ሜዳ፣ በገጠር፣ በዱር፣ በገደሉ፣ በቁር ባህሩሩ፣ በረሃብ፣ በጥማቱ ሳይበገሩ በያሰ ተሰልፈው የወደቁትንና የህይወት የአካል ጉዳት የደረሰባቸውን ሁሉ እንዘክራለን። በአምሳ ዓመቱ የትግል ጉዞ ከፋፋዩንና ጠባብ ብሔረተኛውን ወያኔን መሰል ወዳጆቹን በትግል አስተናግዷል። ወያኔን ቀድሞም ስለሚያውቀው ከማንም በፊት ጸረ ኢትዮጵያና ጸረ ኢትዮጵያዊነቱን በመረዳት የስልጣን መንበሩን እንዳይዝ አጋልጧል፣ ታግሎታል። ስልጣን ከያዘም በኋላ በኢህአፓ ላይ ልዩ ቢሮ አቋቁሞ ህልውናውን ለማጥፋት ሲሰልልና ሲከታተል ቆይቷል። ወያኔ በተለያዩ ወቅቶች የያዛቸውን የኢህአፓ አባላት ደብዛ አጥፍቷል። እስከ ዛሬ የት እንደገቡ የማይታወቁ አባላት ቁጥራቸው ቀላል አይደለም። ኢህአፓ ሲመሰረት ያነሳቸው የኢትዮጵያ ህዝብ ጥያቄዎች የዴሞክራሲያዊ መብቶች እውን መሆን፣ የሰብአዊ መብቶች መከበር፣ የዜጎች የመናገር፣ የመጻፍ፣ ያለምንም ገደብ የመንቀሳቀስ መብቶች መረጋገጥ ወዘተ ዛሬም ያልተመለሱ ጥያቄዎች ናቸው። በ50 ዓመታት የትግል ጉዞ ውስጥ የኢህአፓ ብርቅዬ ልጆች ህይወታቸውን መስዋዕት ያደረጉለት ህዝባዊ ዴሞክራሲያዊ መንግስት ዛሬም የፓርቲው ራዕይ ነው። ከጠባቦች ጋር ሲፋለሙ የወደቁትም ሆነ በበርካታ የትግል መስክ መስዋዕትነትን የከፈሉት የኢህአፓ አባላት ደም እነሆ ዛሬ በአገራችን ዴሞክራሲያዊና ህዝባዊ ስርዓት እውን እንዲሆን ይጣራል። ወያኔ፣ ኢህአዴግ፣ ኢዴፓ፣ ብልጽግና ስልቻ ቀልቀሎ ቀልቀሎ ስልቻ ሆነው ህዝብን በጠባብ የዘረማ መመለካከት እየፈጁ እያፈናቀሉ ከቀኝ ገዢው ባዕድ ይበልጥ ባዕድ የሆኑት ብልጽግና አመራሮች አገሪቱን ለመበተን ቀን ከሌት እየሰሩ መሆኑ ይታያል። ኢህአፓ ባሳለፋቸው 50 የትግል ዓመታት ከታዘባቸው ጉዳዮች መካከል በአንድ ወቅት የነበረው የአገዛዝ ቡድን በህዝብ አመፅና እምቢተኝነት ወደ ውድቀቱ ሲጓዝ የታጠቀ አምባገነን ቡድን የህዝብን ትግልና መስዋዕትነት ጠልፎና ህዝብን ረግጦ ስልጣን መቆናጠጡን ነው። ዛሬም የህዝብ ብሶትና ተቃውሞ እየጨመረ በሄደበት ሁኔታ ተመሳሳይ ክስተት እንደሚፈጠር በግምት አስገብቶ የህዝቡ ትግል ግቡን እንዲመታ አምሮ መታገር ይጠይቃል። ከዚህ በተጨማሪም በስልጣን ላይ የሚገኙት ራሳቸውን ብልጽግና ብለው የሚጠሩት የወያኔ ርዝራዦች አገሪቱን ለመበተን ከፍተኛ ጥረት እያደረጉ ስለሆነ ይህን ተገንዝቦ በጋራና በህብረት መነሳት ግድ ይላል። ኢትዮጵያም ቅኝ ገዢዎችን መክታ ዳር ድንበሯን ልታስከበር የቻለችው በህዝቧ ትብብርና አንድነት በመሆኑ የከፋፋዮች ሴራ ውድቅ ሊሆን እንደሚችል ጥርጥር የለንም። ኢህአፓ ላለፉት 50 ዓመታት በኢትዮጵያ ህዝባዊና ዴሞክራሲያዊ ስርዓት እንዲረጋገጥ እንዲሁም
በኩልነት ላይ የተመሰረተ አንድነት እውን እስኪሆን ድረስ የጀመረውን ትግል እንደማቋርጥ ሲመሰረት የገባውን ቃል ኪዳን አሁንም የሚያድሳል። የአባ ትግሉን የኢትዮጵያ ሕዝብ የስልጣን ምንጭ እስኪሆን ይቀጥላል። በሕዝቡ እኩልነትና አንድነት ዴሞክራሲያዊት ኢትዮጵያ እውን ትሆናለች።
ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ፣ ገደለ፣ ደብዛ ጠፋ፣ ህገወጥ ብሎ አገደ። በጫቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መሰረት ብልጣብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ድምጻችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላ አታንሱ መላ ይሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቀፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን ባስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያው ወያኔ ይሸነፋል በሚል ቅዠት አምኖ መሳተፍን አስፍኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ የሆነ ትናንትን እየረሳን ነገን መቀማት ዕጣ ክፍላችን ሆኖ ተሰቃይተናል። የ66ቱ የ83ቱ ይቅርና የ1997 ተዘንግቶ እነሆ በ2002 ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግዶናል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክለም ግምገማ በመሆኑ ነው። ጠጣሩ እንዲላላ የላላውን ወጥር ነውና መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲተናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀሪጠ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካድ አስተዋጽኦ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ ባይመታም የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በስህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው
ከወያኔ ጋር በተለጣፊነት የሚሰሩትን ስናወድስ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በምርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጠሩትን በጅምላ ማውገዙ ከዓላማችን ውጭ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው ሀገሩን ሁሉ ተቆጣጣረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታ ማለመገምገም መሆኑም ግልጽ ነው። ነገሮችና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከበበት ደግሞ አሉባልታና ጥራዝ ነጠቅነት ይሰፍናል። የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻረው የቆሙት ኃይሎች ሲተከሱ ግን ስህተትን ነጋጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀሁ መጨበጡን ሆነ ከተመክሮ መማርን አሻፈረን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ከተከሰተም የድርጅቶቹ ዝግጅትና የተነሱ አመጹ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጠላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በስራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢሰማሩ ኖሮ ማለትም ሁሉም ወያኔ ጸረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔን ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማር አቅቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው ያረመኔ ልቡ ቀጋ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ፣ ሁሉም የፖለቲካ እስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከኢህአፓ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ እስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በህገወጥ መንገድ ታስራ ያለች ተፈታች ታሰረች ምርጫ እንገባለን ብሎ በመማማልና ለድርድር እንኳን ባለመግደርደር ምን ተይዞ ጉዞ ወይም አፈወሪሳ እንዲሉ በገዋ በባዶ ደንፍቶ ጠላት በማብዛት የሀገራችንን የአካባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦ ሸማኔው እየመጣ ቀሪ ጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ ታግሎ ለሀገር መስዋዕት በጅልነት በመፈረጅ የተሰውትን ማብጠልጠል ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጻ አውጪ ብሎ ማቀፍ ወያኔ ማንነቱን ከምርጫ አንፃር በ1997 ዓ.ም አሳይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በምርጫ ለመሳተፍ መሯሯጥ ምርጫ በመግባት የወያኔን እድሜ እናፋጥራለን ብሎ መቃጀት ወዘተ የታዩት ሁሉ የሚተከሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታለል ጠባዩ የሆነ መምጣቱ በመጠቀሱ ያው ውርጅብኝ ቢከተልም ሀቅ ሀቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጠላትህን ወዳጅህን በቅድሚያ አወቅ ይላል። ወያኔ ጠላቶቹን ያውቃል። ኢትዮጵያና ህዝቧ ጠላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጠላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸውም። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ ፎቆች ቪላዎችን እዩ፣ አርሶ አደሩም የእጅ ቴሌፎን ይዟል። ትናንት በታገላችሁበት በቋሪያ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገስጹናል። ምን ማለት ነው ይህ ሁሉ 14 ሚሊዮን ህዝብ በተራበበት ሀገር 35000 በላይ በታሰረበት ሀገር መብት በተረገጠበት ሀገር የህግ የበላይነት ባልተከበረበት ሀገር ዘረኝነት በሰፈነበት ሀገር ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸው። ህሊና ደግሞ ከተፈናበተ ጊዜ አልፏልና የብዙሃኑ እንባና ሰቆቃ በሆድና ጥቅም ታፍኗል። ነጋ ጠባ ኢኮኖሚው አደገ ተመነደገ የሚሉን የሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ ሀሁ ከተማርን ግን በቅድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን ጠባዩን ድግመት ጥንካሬውን ማለት ነው። በሌጣ ፍንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን አደባባይ ኢየሱስን አንዋር መስጊድን ወተር አርባ ጉጉል ጋምቤላን ኦጋዴንን ህዝብ መጨፍጨፉን ወዘተ ማን ፕሮፌሰር አፍራትን አሰፋ ማሩን ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን ትናንት በ1997 ዓ.ም ስንቱን ንጹህ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር። የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰርና መሐንዲስ የሳይንስ አዋቂ በሚሉ ነው። እና ጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ውሎ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሀቁን ተናግሮ የመሸበት ያድሯል ነውና አወቅን ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንጻ ግንባታና ፖለቲካን፣ ከብት ህክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴ የክብር ዶክተር ቢባሉም ሚሊዮኖች ይህን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተንቀን ልሂቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጡረታ ጊዜም መዝናኛ ሆኗል። ለረጅም ዓመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭ ሲልባቸው ደግሞ ወደ ፖለቲካው መለስ ሲሉና እኛ የተሳልን የተለጠለጥን ፖለቲከኞች የምንለውን አድምጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ ንግድ ፈቃድን ሊያገኙ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው ዓለምንም ጸጸትና ይቅርታ የሕዝብ ወገን ነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሸራተን አስረሽ ምችው ነገ በዋሽንግተን ዲሲ መሰለፍና ዩደን ባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ፣ ታጋይ ወገኖችን የገደሉ፣ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ሕዝባዊ ሆነናልና መሪያችሁነን ሲሉ እልል የሚሉ የፖለቲካ ሀዊ አልገባቸውም በርክተዋል። ግለሰቦቹ ሕዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የደረሱ ሲባል አናውቅም ማለቱ ፍሬቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋ ጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ሰቆቃ ባልደረሰባቸው ሁሉን ቻይ መሐሪና ይቅር ባይ መስለው ቢሰየሙ የሚገርም አይደለም። እሳቱ አልጠበሳቸውምና ነው። ወያኔ ወንድም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዓት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሽብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓ.ም ተመረጥ በገፍና በግፍ የተረሸኑት ከ200 በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና ያልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቄጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን ያበቡ ባዮች አፋቸውን በሬት ሊያጥቡ አይገባምን? ዛሬ ንስሐ ያልገቡ ወያኔዎችን እያዳነቁ ተቀበሉ የሚሉን ስለመሆኑ ህሊናቸውን መርምረዋል? ክህደቱ ስርየቱ ለምስት ይሆናል? ያንዴ አይበቃም? በግ እንኳ በኃይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የሕዝብ ነጻ አውጪ ይባላሉ? ከ200,000 በላይ ሕይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፉ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጦች ወይም አንዳንዶች እንደሚሉት ለልሂቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን፣ ትግልን አጠናክረን ህዝብን ለድል እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ስራ መውሰዱና በቀላሉ መያዙ ፍሬ ቢስ ነው። ወያኔ ፖለቲካ የሞት ሽረት ጥያቄ ሆኖ ስለሚያስጨንቀው 24 ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ሲያሰራጭ፣ ሲከፋፍል፣ ሲያስር፣ ሲገድል ይታያል። አይተኛም ብንል ሁኔታውን ይገልጸዋል። ፖለቲካን በሙያተኛነት ይዞታል ማለትም እንችላለን። በመሆኑ ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥን እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝ ነጠቅነት ደረጃ ባላዋቂ ሳሚነት ለጀጫረው እሳት በመሆን እንደመዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ። ተዋደዱ፣ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅ ጅብ አህያን ሲስም ይታያቸዋል። ቅዠት! ወያኔ በስልጣን የቆየው በህዝብ ላይ ጥላቻውን በማርገፍ በማለስለስ ሳይሆን በማጠናከርና በማባባስ ነው። ትግል የራስ ግብዣ አይደለም ተብሏል። ተቃጥፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ። ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው፣ ያልደረሰባቸው፣ ያልቆሰሉ፣ ያልተጎዱ። የፖለቲካ ሀሁ ጠላትህን እወቅ፣ ጠላትህን ጥላ፣ ልታጠፋውም ቆርጠህ ተነሳ ይላል። ይህንን መሰረታዊ ሀቅ እየተቃወሙ ጠላት አትበሉ፣ የአገር ልጆች ነን፣ ጠላቶች አይደለንም ወዘተ የሚሉ ሁሉ ትጥቅ አስፈችና የባርነትን ቀንበር ላያችን ላይ አደላዳይ ናቸው። ቢወዱትም የማይወድ ስርዓት መሆኑን ሊሸፋፍኑ የሚጥሩ ነጋ ጠባ የሚያዋርደንና የሚገድለን ስርዓት መሆኑን የሚዘነጉ የተገደሉትንና የታሰሩትን ሁሉ የሚረሱ። ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጠላታችን ላይ አመረን እንነሳን መስበክ ያለባቸው። ይህ ነው ተገቢው ፖለቲካ። ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው። ለምርጫ ተብየው ቀልድም ያን ያህል ገንዘብ መባከኑም አላግባብ ሆኖ የሚከሰተው። ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው እያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው። የመወያያ የመጮሃያ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል። በ1997 ዓ.ም ምርጫውን አጭበርብሮና የህዝብን ድምፅ አፍኖ ባለበት ህገ ወጥነህና ከስልጣን ውረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልእኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ። አንዳንዶቹም አይባስ ብለው ይህንኑም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለትዝብት ዳረጉ። በቅለው ተሰርቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም። የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም። ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ። በ1997 ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እምቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም። ዛሬም አንድን ድርጅት ብቸኛ የህዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃይንቶ ሌሎችን ማክቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዱ አሉ። የሀገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸዋሉ። ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መኖሩንም ይክዳሉ። አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻችሁ ፈረሱ አሊያም ከሱ ተደባለቁ ብለው ይመክራሉ። የፖለቲካ ሀሁ ገና አልተቀራም። የግንዛቤ ማጠር ችግር ደግሞ ይቀጥልና የአገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል። አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታልና ስፋቱ ይሳትና ወሳኝ አገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል። ተልእኳችን ሀገር ማዳን ነውና በሴቶች ላይ ስለሚደርሰው በደል፣ ስለ ጎጂ ባህሎች፣ ስለ መብት ረገጣዎች አታንሱ የሚሉ አሉ። ግባችን ሀገር ማዳን ነውና በአንዳንድ ደረጃ ተራስር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል? ለምንስ ድርጅቶች ይኖራሉ ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ። ሴቶች ተደፈሩ፣ መብታቸው ተረገጠ፣ ውህዳን ተሰቃዩ፣ ሰብአዊ መብትም ተደረሰሰ፣ የህፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው፣ ዋናው ሀገር ማዳን ነው ይላሉ። ይህ ፖለቲካዊ ውቀት ሳይሆን ያለማወቅ መልእክት ነው። የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው፣ ለምሳሌ ሴቶች እንደ ሴቶች፣ ላባደሮች፣ ወጣቶች ወዘተ ለትግሉ ስኬት ወሳኝ ሚና እንዳለው መሳት አይገባም። የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው። አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። አቀኛ አገር ወዳዶችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ፣ ሰፋ ያለውን ህዝባዊና ሀገር ወዳድ አቋም ተተው ወዲ ትግራይን ወይም ሀፍረተቢሱ እንዳለው ወርቅ ዜጋነን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ተብየው ራሳቸው ላይ በውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ፣ ጨው ለራስህ ብለህ ጣፍ፣ ወያኔ የሚወድምና ያስተዛዝበናል ይሄ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያ ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም፣ አልተማረም፣ ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን፣ የሰለጠነ ፖለቲካ ከእኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በምርጦችና ልሂቅ ተብዬዎች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለውን ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንጻር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ፣ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታስረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮህላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዝያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምፅ ላይሰጥ አልቆዩም። ይህ በመሆኑም በባዕድ ሀገር ያለው ዜጋም በአገራችን ፖለቲካ ያለውን ሚናና ቦታ ግምት ትቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊውዳል አጼያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቅ ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይኮፈሳሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጣዖትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ካህሊነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚተበቅ አይደለም። ዶክተር ገሌ በሚል ወይም ኮሎኔል ገሌ በሚል ክብራቸው የማይደፈር የማይገሰት አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብየና ዶክተር ወዘተ ቅጽል የሌለው አፈር ገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ አሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የሰለጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ለፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቀራራ የቆዩት ወይም እድሜያቸው የገፋ ለቀው ወጣቶች ይተኩ ብሎ ካለ በኋላ ይቅርታ እስከ ቀጣዩ 5 ዓመትማ እኔ ያለሁባችሁ ብሎናል። የሰለጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰውትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየተበቁ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸውም። ወጣት የተባሉት አፈጮሌዎች ከሃዲ ሆነው ህዝብን ማስለቀቃቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ አሁን ያላወቁ ግን ሁሌም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መቅፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር አለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነ ማንዴላ ድርጅት የተመሰረተው በ1912 ዓ.ም ተመረጸ ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋምና እንቅስቃሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ መያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው፣ በተለይም ህዝባዊ አቋምን ይዘው ሳያጎበድዱ። ስንቱ ቡድን አለው አለው ብሎ ሳይውል ሳያድር ሲከስም አላየንምን? ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነስብሃት ነጋ ድርጅት ሌሎችን መሪዎቻቸው አረጁ ብሎ ለመተቸት አይችልም። ወያኔ ያልሆነ ርዕስና መወያያ ነጥብ አይስጠን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚጠበቅ ነው። ህዝብ ሁሌም ባልጠበቅ ነው ያስገርመናልና ዱብ ዳ ሳይሆን ዱብ ደስታ ቢያጋጥመን እሰየው አብሽር ነው የምንለው። ወያኔ የምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። የአባይንም ጉዳይ በዚሁ ሊጠቀምበት እየጣረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ህዝብ ነጻነትና ፍሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። 18 ዓመት አይተነዋል፣ አልሰራም። በራሳችን ላይ መተማመን አለብን። ነገ ለህዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጥራት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል።
Hey, what? ሰላም